ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ስርጭታችን ጀመረ። ቅዳሜ ህዳር 21 2017 ዓ.ም ሁለት ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች የኢትዮጵያ መንግስት 3 የሲቪል ማህበራት ድርጅቶችን ማገዱን አጥብቀው መቃወማቸውን የተመለከተው ዘገባ እንዲሁም መምህራን በደመወዝ አለመከፈል መዘግየትና መቆረጥ ተነሳ ችግር ውስጥ መግባታቸውን ድሯቸውን ለመደጎም ጫማ መጥረግን ጨምሮ ከዘርፋቸው ውጪ በሆኑ ሌሎች ስራዎች ላይ እየተሰማሩ መሆኑን የተመለከተው ዘገባ ለምሽቱ ከያዝናቸው ውስጥ ይጠቀሳሉ። ጤና ስጥልኝ ክብራትና ክብራን፣ ሳስተናግዳችሁ የማመሸው እንግዲህ ወሌ ነኝ። አቀናበሪያችን ንጉሥ ታምሬ፣ ዋና አዘጋጅ ደግሞ ጽዮን ግርማ። የዛሬው ምሽት ዝግጅት ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ማድመጥ ትችላላችሁ። ከሰኞ እስከ አርብ ደግሞ በፌስቡካችን ቪኦኤ አምሃሪክ ላይ በቀጥታ እንገኛለን። እስከ ምሽቱ 4 ሰዓት አብራችሁ እንድታመሹ ጋብዛለሁ። አሁን የዓለም ዜና።
እንደምን አመሻችሁ አድማጮቻችን። ከአሜሪካ ድምፅ የምሽት ዜናዎች ጋር ሀብታሙ ስዩም ነኝ። በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ሐሙስ ህዳር 19 ቀን 2017 ዓ.ም በታጣቂዎች ተፈጸመ በተባለ ጥቃት 9 ሰዎች መገደላቸውን የአሜሪካ ድምፅ ያነጋግራቸው የተጎጂ ቤተሰቦች ገለጹ። ድርጊቱን የፈጸሙት ሸኔ ብለው የጠሯቸው ታጣቂዎች መሆናቸውን የተናገሩት ቤተሰቦች የተጎጂዎቹ የቀብር ስነ ስርዓት ትናንት አርብ መፈጸሙን ገልጸዋል። እናት ፓርቲ ድርጊቱን በጽኑ አውግዟል። የኦሮሞ ነጻነት ሰራዊት በጥቃቱ ውስጥ እጁ እንደሌለበት ገልጸዋል። ከፌዴራልና ከክልል መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። አድማጮቻችን፣ በጉዳዩ ላይ ያሰናዳነውን ዘለግ ያለ ዘገባ በነገው ምሽት ስርጭታችን ይዘን እንመለሳለን። ውጥረትን ለመቀነስ ከሶማሊያ ኢትዮጵያና ዩጋንዳ መሪዎች ጋር ስብሰባ መታቀዱን የኬንያው ፕሬዚደንት አስታወቁ። ሩቶ ይህንን የተናገሩት የምስራቅ አፍሪካ ማህበረሰብ 24ኛ መደበኛ የመሪዎች ጉባኤውን ባካሄደበት ታንዛኒያ አሩሻ በትናንትናው ዕለት ባደረጉት ንግግር ነው። የማህበረሰቡ አዲስ ሊቀመንበር ሩቶ ስብሰባው የሚደረግበትን ቀን ይፋ አላደረጉም። ስብሰባው እርግጥ ከሆነ አዲስ አበባና ሶማሌላንድ አወዛጋቢውን የመግባቢያ ሰነድ በአውሮፓውያኑ ጥር 1 2024 ከተፈራረሙ ወዲህ በሶማሊያና በኢትዮጵያ መካከል የሚደረግ የመጀመሪያው የፊት ለፊት ስብሰባ ይሆናል። የሶማሊያ መሪዎች የመግባቢያ ሰነዱ እስካልተሰረዘ ድረስ ከኢትዮጵያ መሪዎች ጋር ምንም አይነት ቀጥተኛ ንግግር እንደማይኖር አጽንኦት ሲሰጡ ሰንብተዋል። ሶማሊያ የምስራቅ አፍሪካ የኢኮኖሚ ማህበረሰብ 8ኛ አባል ሀገር ሆና የተቀላቀለችው በዚህ ዓመት መጀመሪያ ላይ ነበረ። የቀጠናችንን ሰላም ለማስጠበቅ ለቀጠናችን ጸጥታና መረጋጋት መዋለ ንዋይ ለማፍሰስ የጋራ ጥረት ያሻል በማለት ጥሪ ያቀረቡት ሩቶ በንግግራቸው ወቅት ሰላምና መረጋጋትን ማስጠበቅ በቀጠናው የመዋለ ንዋይ ፍሰትን እንደሚያሳድግ ገልጸዋል። በተጨማሪም በአፍሪካ ቀንድ ያለውን ውጥረት ለመቀነስ በፕሬዚደንት ሙሴቬኒ፣ በራሴ፣ በወንድሜ ሐሰን ሼክና በጠቅላይ ሚኒስትር አብይ መካከል ምክክር ለማድረግ አቅደናል። ምክንያቱም የሶማሊያ ደህንነትና መረጋጋት ለቀጠናው መረጋጋት፣ ለንግድ ሰዎች፣ ለመዋለ ንዋይ አፍሳሾች እና ስራ ፈጣሪዎች እመርታ በእጅጉ አስተዋጽኦ አለው ሲሉም አክለዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ሀገራቸው የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ውስጥ ተቀባይነት ማግኘት ከቻለች የጋለ ጦርነት ምዕራፍ ሲሉ የጠሩትን በሩሲያ የታወጀ ጦርነት ለማስቆም እንደሚቻል ተናገሩ። በትናንትናው ዕለት ከስካይ ኒውስ የቴሌቪዥን ጣቢያ ጋር ቃለ ምልልስ ያደረጉት ዘለንስኪ የሀገሪቱ ያልተያዙ ግዛቶች በኔቶ ከለላ ስር ከዋሉና ህብረቱን ለመቀላቀል በቀረበው ጥሪ መሰረት የዩክሬን ዓለም አቀፍ ድንበሮች እውቅና ካገኙ ሀገራቸው ተኩስ አቁምን ለማጤን ፈቃደኛ መሆኗን ተናግረዋል። በአውሮፓውያኑ 2014 ሩሲያ የዩክሬን ግዛት የነበረችውን ክራይሚያን ባህረ ገብ መሬት በኃይል ወደ ግዛቷ ከመቀላቀሏ በተጨማሪ በየካቲት 2022 ጀምሮ ሙሉ ወረራ በማወጅ ከአጠቃላዩ የዩክሬን ግዛት 20% ተቆጣጥራለች። የጋለውን የጦርነት ምዕራፍ መቋጨት ከፈለግን በእጃችን ያሉ የዩክሬን ግዛቶችን በኔቶ ጥላ ስር ማድረግ አስፈላጊ ነው ያሉት ዘለንስኪ፣ በሩሲያ ቁጥጥር ስር ያለው የሀገሪቱ ምስራቃዊ ክፍሎች በዲፕሎማሲያዊ መንገድ ሊመለሱ እንደሚችሉም አክለዋል። የእሳቸው ንግግር የተሰማው የአሜሪካ አዲሱ ተመራጭ ፕሬዚደንት ዶናልድ ትራምፕ ሩሲያ ወረራውን ካካሄደች በኋላ ዩናይትድ ስቴትስ ዩክሬንን ለመደገፍ ያፈሰሰችውን በቢሊዮን የሚቆጠር ዶላር በተመለከተ ትችት በሰነዘሩ ማግስት ነው። ትራምፕ ዋይት ሀውስን መልሰው ከተረከቡ በኋላ በ24 ሰዓታት ውስጥ ጦርነት ማቆም እንደሚችሉም ገልጸዋል። ይህ መግለጫ ዩክሬን አሁን ሩሲያ የያዘችውን ግዛት አሳልፋ መስጠት እንዳለባት አመላካች ተደርጎም ተተርጉሟል። የሶሪያ አማጺ ተዋጊዎች ከ2016 የአውሮፓውያኑ ዓመት ወዲህ ለመጀመሪያ ጊዜ ሶሪያ ውስጥ ትልቅ ከተማ የሆነችውን አሌፖን መቆጣጠራቸውን የሶሪያን ጦርነት የሚከታተለው ተቋም በዛሬው ዕለት አስታውቋል። ጦርነቱ በቀጠለበት በአሁኑ ሰዓት የመንግሥት ኃይሎችና የሩሲያ ጦር አውሮፕላኖች በከተማይቱ የተለያዩ ስፍራዎች ላይ የአየር ጥቃት መፈጸማቸው ተገልጸዋል። በጦርነት በተመሰቃቀለችው ሀገር ዙሪያ ጥናቶችን የሚያከናውነው ተመራማሪዎችን ያቀፈው የሶሪያ የሰብአዊ መብቶች ታዛቢ የተሰኘው ተቋም እንዳስታወቀው በአልቃይዳ የቀድሞ የሶሪያ ቅርንጫፍ የሚመራው የጂሃዲስት ህብረትና አጋር አንጃዎች የአሌፖን ከተማ አብዛኛውን ክፍል የመንግሥት ማዕከላትንና እስር ቤቶችን ተቆጣጥረዋል። የሶሪያ ጦር አርብ ዕለት ባወጣው መግለጫ በአሌፖና ኢድሊብ ገጠራማ አካባቢዎች የሚንቀሳቀሱ ኃይሎች በአሸባሪ ድርጅቶች የተሰነዘረውን ከባድ ጥቃት መመከት መቀጠላቸውን አስታውቀዋል። ጦሩ በአሌፖ ከተማ ስላለው ሁኔታ የሰጠው መግለጫ የለም። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ዘገባዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ስርጭት ጋር አብራችሁ ቆዩ።
ከዓለም ዜናው ተመልሰናል። አድማጮች፣ ሶስት በመብት ላይ የሚሰሩ ድርጅቶች መታገድ ትችት ማስከተሉን ወደሚያመለክተው የመጀመሪያው ጥንቅራችን እናልፋለን። ሁለት ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የኢትዮጵያ መንግስት ሶስት ታዋቂ የሲቪል ማህበራት ድርጅቶችን ማገዱን አጥብቀው ተቃውመዋል። አምነስቲ ኢንተርናሽናል እና የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል በተናጠል ባወጧቸው መግለጫዎች በሰብአዊ መብት ዙሪያ በሚሰሩ የሲቪል ማህበራት ላይ የመንግስት ዛቻና ማስፈራሪያ መበርታቱን ተናግረዋል። አምነስቲ መንግስት እግዱን እንዲያነሳ ጠይቋል። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዲሬክተር አቶ ያሬድ ኃይለማርያም ድርጅቶቹ ከመታገዳቸው አስቀድሞም ቢሆን በሰብአዊ መብት ዙሪያ የሚሰሩ የሲቪል ማኅበራትና አመራሮቻቸው ላይ በመንግስት ጸጥታ አካላት ዛቻና ማስፈራሪያ ይደርስ እንደነበር ጠቁመዋል። ከኢትዮጵያ መንግስት ምላሽ አላገኘንም። አስማማው አየነው በዚህ ጉዳይ ላይ ያጠናቀረው ዘገባ እንደሚከተለው ይቀርባል።
በኢትዮጵያ በሰብአዊ መብቶች ጥበቃ ዙሪያ የሚሰሩ የመብቶችና ዲሞክራሲ እድገት ማዕከል ወይም ካርድ የሕግ ባለሙያዎች ለሰብአዊ መብቶችና ስብስብ ለሰብአዊ መብቶች የተባሉ በአጠቃላይ ሶስት ድርጅቶች ባለፈው ሳምንት መታገዳቸውን ተከትሎ ትችቶች እየቀረቡ ነው። እግዱን ተቃውሞ መግለጫ ካወጡ ድርጅቶች አንዱ የሆነው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም በሰብአዊ መብት ዙሪያ በሚሰሩ የሲቪል ማህበራት ድርጅቶችና አመራሮች ላይ መንግስት ከገደው አስቀድሞም ጫናዎችን ያደርስባቸው እንደነበረ ይናገራሉ።
ራሳቸውን የጸጥታ አካል አባላት ነን ያሉ ሰዎች እየደወሉ የተወሰኑትን የሲቪክ ማህበር አባላት የማስፈራራት፣ ዛቻ የመሰንዘር እንደዚሁ አንዳንድ ጫናዎችን ያደርጉባቸው እንደነበረ፣ በደሉ የደረሰባቸው የሲቪክ ማህበረሰቡ አባላት፣ የአንዳንድ ድርጅት መሪዎች ለድርጅታችን በተደጋጋሚ ሪፖርት ያቀርቡ ነበር። አልፎ አልፎም አንዳንድ ድርጅቶች ላይ የተከሰቱ ችግሮች ነበሩ። ለምሳሌ የኢትዮጵያ ሰብአዊ መብት ጉባኤ ሰራተኞች ለእስር ተደርገው ለተወሰኑ ቀናት በእስር እንዲጉላሉ ተደርጓል። የምርመራ ጽህፈት ቤታቸው አንደኛው ክፍል ተሰብሮ የዋና መርማሪው ላፕቶፕ እንደዚሁ ተወስዷል። ዲሞክራሲ እና የሰብአዊ መብት ማዕከል የሚባለውም ድርጅት እንደዚሁ በተመሳሳይ ሁኔታ ችግር ገጥሞት ነበረ። ጽህፈት ቤታቸው እንደዚሁ በተመሳሳይ ሁኔታ እቃ ተወስዶባቸዋል። ከዛ በኋላም እዚህ መግለጫችን ላይ እንዳለው የድርጅቱ መስራች ከነበሩ ሰዎች አንዱና የፕሮግራም ዳይሬክተር የነበረው ሰው እንደዚሁ በዛቻ ማስፈራሪያ ሊደረግበት እንደነበር ለድርጅታችን ደጋግሞ አመልክቷል። እንደዚሁ የስብስብ ለሰብአዊ መብት በኢትዮጵያ የሚባለው ድርጅት ሁለት ዋና ስራ አስኪያጆች በተከታታይ በተመሳሳይ ጫና ደርሶባቸው ከሀገር የወጡ መሆኑን ለድርጅታችን አመልክተዋል፣ አሳውቀዋል። አንዳንዶቹ ደግሞ በጫናው ምክንያት ከዚህ ከሰብአዊ መብት ስራ ሙሉ ራሳቸውን ያገለሉ ሰዎች እንዳሉ በየጊዜው የመጡልን ሪፖርቶች አሉ።
አምነስቲ ኢንተርናሽናል ባወጣው መግለጫ የፖለቲካ ገለልተኝነት እጦትና ብሔራዊ ጥቅምን የሚጻረር በሚል የግዱ ምክንያት ተደርገው የቀረቡ ወንጀላዎች ግልጽ ያልሆኑና ያልተረጋገጡ ክሶች ላይ የተመሰረቱ ናቸው ሲል ተቃውሟል። የተቋሙ የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ታይገር ቻጉታ ወንጀላው የኢትዮጵያ ባለስልጣናት የሲቪል ማህበረሰብ ድርጅቶችን ለማፈን በመሳሪያነት ሲጠቀሙበት የቆየ መሆኑን ጠቅሰው እግዱ እንዲነሳ ጠይቀዋል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኢትዮጵያ ላይ ያለው አካሄድ በአስቸኳይ በድጋሚ በመከለስ በአማራ፣ በኦሮሚያና በትግራይ ክልሎች የትጥቅ ግጭቶችን ተከትለው የተፈጸሙ የሰብአዊ መብት ጥሰቶችን ለማጣራት፣ ለመመዝገብና ማስረጃዎችን የማቆየት ዘዴ ለመዘርጋት እርምጃዎችን መውሰድ እንዳለበትም በመግለጫው ጠቅሷል። የአሜሪካ ድምፅ የሶስቱን ሲቪክ ማህበራት አመራሮች አነጋግሮ ስለ ጉዳዩ ተጨማሪ መረጃ ለማግኘት በስልክና የጽሑፍ መልእክት ያደረገው ተደጋጋሚ ጥረት አልተሳካም። አቶ ያሬድ ተቋማቱ የታገዱበት ሂደት በሲቪል ማህበራት መተዳደሪያ አዋጅ ላይ የተደነገገውን አካሄድ ያልተከተለ ነው ይላሉ።
በሲቪክ ማህበረሰብ ድርጅቶች መተዳደሪያ አዋጅ አሁን ተሻሽሎ በስራ ላይ ባለው አዋጅ አንቀጽ 77-78 ላይ ባለስልጣን መስሪያ ቤቱ አንድ በስራ ላይ ያለ የድርጅትን የሲቪክ ማህበረሰብ ድርጅት የተመዘገበን ድርጅት የሚያግድበት የተቀመጠ የህግ ስርዓት አለ እና እነዚህ ድርጅቶች ሶስቱም ድርጅቶች በሰጡት መግለጫ ላይ በግልጽ እንዳስቀመጡት አንደኛ ምንም አይነት ማስጠንቀቂያ የጽሁፍም ሆነ የቃል ማስጠንቀቂያ ከዚህ በፊት አልደረሳቸውም። በስራዎቻቸው ላይ ማስጠንቀቂያ የሚያሰጥ በጥፋት የሚያስቆጥር ነገር እንደሌለ ድርጅቶች ባወጧቸው መግለጫዎች ላይ ገልጸዋል እና ደብዳቤውም ላይ ደግሞ በጥፋት መልክ ተብሎ የተቀመጡት ነገሮች በዝርዝር ማስረጃ ላይ የተደገፉ አይደሉም። የፖለቲካ ወገንተኝነት አሳይታችኋል ይላል። የቱጋ ነው? በመቼ በየትኛው ስራዎቻቸው ላይ ነው የፖለቲካ ወገንተኝነት ያሳዩት? ግልጽ አይደለም። የሀገርን ጥቅምና ሉዓላዊነት ሊጎዳ የሚችል ነገር አድርጋችኋል፣ በህዝብ ላይ ጉዳት ሊያደርስ የሚችል ነገር አድርሳችኋል የሚለውም ያም በየትኞቹ ስራዎቻቸው ላይ እንደሆነ ግልጽ አይደለም። በእርግጥ አንድ ነገር እንግዲህ እነዚህ ድርጅቶች ወደፊት ራሳቸው ያሳውቃሉ። አሁን ከባለስልጣን መስሪያ ቤቱ ጋር ውይይት ላይ ናቸው፣ ንግግር ላይ ናቸው። ምናልባትም አጠፉ የተባሉትን ጥፋት በእነዚህ እያደረጓቸው ባሉ ውይይቶች ላይ ይገለጽላቸዋል ብዬ ተስፋ አደርጋለሁ።
ዓለም አቀፉ ፍሮንት ላይን ዲፌንደር የተሰኘ ተቋም በበኩሉ ባወጣው መግለጫ በዚህ ዓመት መጀመሪያ ላይ የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉን ጨምሮ የሰብአዊ መብት ዙሪያ ላይ የሚሰሩ ድርጅቶች ላይ በኢትዮጵያ የደህንነትና የስለላ ኃይሎች ደረሰብን ያሉትን ማስፈራራትና እንግልት ሪፖርት ሲያደርጉ መቆየታቸውን አስታውቋል። የሶስቱን የሲቪል ማህበራት እግድንም አጥብቆ እንደሚቃወም ገልጿል። ተቋማቱ የታገዱበት ምክንያት በተመለከተ ተጨማሪ ማብራሪያ ለመጠየቅ የአሜሪካ ድምፅ የሲቪል ማህበረሰብ ድርጅቶች ባለስልጣን ኃላፊዎችን ለማግኘት ለቀናቶች የሞከረ ቢሆንም ስልክ ባለማንሳታቸው ሊሳካ አልቻለም። ይሁንና የአሜሪካ ድምፅ ከምንጮች ባገኘው የድምፅ መረጃ በኢትዮጵያ ሊከበር የታቀደውን አራተኛውን የሲቪል ማህበረሰብ ድርጅቶች ሳምንት በማስመልከት የባለስልጣኑ ምክትል ዋና ዳይሬክተር ፋሲካው ሞላ ዛሬ በአዲስ አበባ በሰጡት መግለጫ ስለ ጉዳዩ ተጠይቀው በሰጡት ምላሽ እግዱ አዋጁና አሰራሮችን የተከተለ መሆኑን ጠቅሰው በአሁኑ ወቅት እየተካሄደ ነው ያሉት የማጣራት ስራ ሲጠናቀቅም በጉዳዩ ላይ የመጨረሻ ውሳኔ ይሰጥበታል ብለዋል።
ከሶስቱ ድርጅቶች ጋር በተያያዘ በመጣራት ላይ ያለ ጉዳይ ነው። የታገደ ድርጅት ጥፋተኛ ነው የሚል ድምዳሜ እየተያዘ አይደለም። ቀሪብ ማጣራቶች ይኖራሉ። ቀሪ ማጣራቶች ከተከናወኑ በኋላ የመጨረሻ ውሳኔ ይወሰናል። ከነዚህ ሲቪል ሶሳይቲ ጋር በተያያዘ የተነሳው ኬዝ ላይ ይህንን መነሻ በማድረግ ከሲቪል ሶሳይቲ ጋር ተነጋግረናል። በዝርዝር በእኛ በኩል ያለውን ኢሹ አንስተናል። በእነሱም በኩል ያለውን ኢሹ አንስተው ሰፊ ውይይት አድርገናል። በአመዛኙ በቀጣይ ማከራውን በሚገባን ጉዳይ ላይ የጋራ መግባባት በመፍጠር ነው የተለያየ ነው። የሚያጣራ ቲም የማጣራ ስራውን እያከናወነ ነው የሚገኘው። ድርጅቶቹም ተገቢውን ትብብር እያደረጉ ነው ያሉት። ድርጅቶቹ ላይ ረጅም ጊዜ እገዳ ቆይቶ ጉዳት የማይመለስ ጉዳት እንዳይደርስ በአጭር ጊዜ ውስጥ የማጣራ ስራው ተጠናቆ የመጨረሻ ውሳኔ እንደሚወሰን ተስፋ አድርገን በዛው መንገድ ተግባብተን እየሰራን ነው ያለ ነው ማለት ነው።
አሁን በአገሪቱ እንከሳቀሳሉ ካሏቸው 5300 ሲቪል ማህበራት መካከለም እስካሁን የታገዱት የሰሞኑን ጨምሮ 7 የሚሆኑት ብቻ ናቸው ሲሉም የሲቪል ምህዳሩ የተበበ ነው የሚለውን ወቀሳ አስተባብሏል። ባለስልጣኑ ድርጅቶችን ያገደበት ሂደት አዋጁ ላይ የተቀመጠውን አሰራር የተከተለ አይደለም በሚል ለቀረበው ወቀሳም ምክትል ዋና ዳይሬክተር ፋሲካው ሞላ ተከታዩ ምላሽ ሰጥተዋል።
አዋጁን ማየት ይቻላል። አንቀጽ 77 አንቀጽ 78 እንዲሁም ደግሞ የወጡ መመሪያዎች አሉ። የሲቪል ማህበረሰብ ድርጅቶች ላይ የሚደረገው ክትትል ጥፋቱ ቀላል ከሆነ ማስጠንቀቂያ ሊሰጥ ይችላል። ጥፋቱ ደግሞ ከባድ ጥፋት ነው የሚል እምነት ከተያዘበት ማገድ ደረጃ ሊደርስ ይችላል። ምንም ማስጠንቀቂያ ሳይሰጣቸው ሊፈርሱ የመፍረስ ውሳኔም ሊወሰን ይችላል። የማፍረስ ውሳኔ የሚወስነው ቦርድ ነው። ባለስልጣን መስሪያ ቤቱ ድርጅቶችን የማፍረስ ስልጣን የለውም። እግዱም 3 ወር ድረስ ነው ማገድ የሚችለው። ደረጃ በደረጃ የሚሄዱ ነው የሚል የህግ መከራከሪያ የለም። ትክክል አይደለም እሱ።
ጠቅላይ ሚኒስትር አብይ አህመድም ለውጡና የለውጡ ፍሬዎች በሚል ከሁለት ቀን በፊት በፌስቡክ ባጋሩ ጽሑፍ ባለፉት 5 ዓመታት ለሲቪል ማህበረሰብ ድርጅቶች የተመቸ ሁኔታ መፈጠሩ ተናግረዋል። በዚህም ባለፉት 5 ዓመታት ብቻ 3300 አዳዲስ ሲቪክ ማህበራት ተመዝግበዋል ሲሉ ገልጸዋል። በእርግጥ የሲቪል ማህበራት ህጎች መሻሻላቸውና ለጥቂት ዓመታትም ምቹ ሁኔታ እንደነበረ የሚገልጹት የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም አሁን ግን የሲቪል ምህዳሩ መጥበቡንና ጠቅላይ ሚኒስትሩን በገለጹበት መንገድ እንዳልሆነ ይናገራሉ።
ምህዳሩ በፊት የተሻለ ነበረ። ከተወሰነ ጊዜ ወዲህ ግን እሳቸው ባሉት ልክ አይደለም። አሁን ያለበት ሁኔታ የሚገኘው በዛ ደረጃ አይደለም። የሲቪክ ማህበር አባላቱ ላይ የሚደረጉ ጫናዎች አሉ። እነዛ ጫናዎች ደግሞ ያንን የነበረው ሰፊ ነጻነት አጥብበታል እና ቁጥሩ ብቻውን ለምህዳሩ መስፋት መገለጫ ተደርጎ መወሰድ የለበትም። አሁን ያለው ምህዳሩ ምን ይመስላል የሚለውን በደንብ ታየት አለበት ነው ምለው።
ይህንን ሁኔታ በመቀየር ለሲቪል ማህበረሰብ ድርጅቶች የተመቸ ሁኔታ እንዲፈጠርም አቶ ያሬድ ጠይቀዋል።
ጊዜያዊ እገዳ የተደረገባቸው ድርጅቶች ጉዳያቸው እየተመረመረ ስለሆነ በቅርቡ ጉዳያቸው እልባት አግኝቶ እገዳው ይነሳላቸዋል የሚል ሙሉ እምነት አለኝ። ለወደፊቱ ግን መንግስት የሲቪክ ማህበራትን ነጻነት በህግ ከተቀመጡት አግባቦች እና የመቆጣጠሪያ ስልቶች ውጪ እንደዚህ ጫናዎችን፣ ወከባዎችን፣ ሰራተኞችን ማስፈራራት የመሳሰሉትን ነገሮች ከሚያደርጉ የመንግስት አካላትን እንዲቆጣጠር አደብ እንዲያስገዛ እና በህግ አግባብ ብቻ ስራዎች እንዲሰሩ ሰፍቶ የነበረው ምህዳር እና እየጠበበ ያለው ምህዳር መልሶ እንዲሰፋ እና ሲቪክ ማህበሩ ቁልፍ የሆነ ሚናውን እንዲጫወት ፈቃጅ የሆነ ሁኔታ እንዲፈጠር በዚህ አጋጣሚ ያው ለመንግስት ጥያቄያችን ደጋግመን የምናቀርበው ጥያቄ እሱን ስለሆነ እሱኑ በማለት ባበቃ ደስ ይለኛል።
የሰብአዊ መብት ተሟጋቾች ማዕከል ባወጣው መግለጫ በጸጥታ አካላት በደረሰባቸው ወከባ፣ ክትትል፣ ማሳደድና ማስፈራራት ምክንያት የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ዋና ዳይሬክተር አቶ ዳኒ እርጋን ጨምሮ 4 የሲቪክ ድርጅት መሪዎች ሀገር ጥለው መሰደዳቸውንም ገልጿል። የአሜሪካ ድምፅም እነዚህን ተሰደዋል የተባሉ አመራሮችን ለማነጋገር ጥረት ያደረገ ቢሆንም የአብዛኞቹ ስልክ የማይነሳ ሲሆን ስልካቸውን ያነሱልንም በዚህ ጉዳይ ላይ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማው አየነውን እናመሰግናለን። ተከታዩ ዘገባ ደግሞ ከመምህራን ጉዳይ ጋር የተገናኘ ነው። በአፋር ክልል የሚገኙ መምህራን የስራ ማቆም አድማ ላይ እንደሆኑ መናገራቸውን ይመለከታል። በአፋር ክልል ሀሪርሱ ዞን ዳዊ ወረዳ የደመወዝ ክፍያ እንደዘገየባቸውና ጥቅማ ጥቅም እንዳልተከፈላቸው ለአሜሪካ ድምፅ የተናገሩ መምህራን የስራ ማቆም አድማ ላይ መሆናቸውን አስታውቀዋል። አድማው የተደረገው በ18 መደበኛና ለጊዜው ቁጥራቸው በውል ባልታወቀ አማራጭ ትምህርት ቤቶች ላይ መሆኑን የወረዳው መምህራን ማህበር አስታውቋል። መጠነኛ የደመወዝ መዘግየት አጋጥሞት እንደነበር ለቪኦኤ ምላሽ የሰጠው የአፋር ክልል መንግስት የኮሚኒኬሽን ቢሮ የወረዳ አመራሮች ከመምህራኑ ጋር ውይይት ካደረጉ በኋላ የተቋረጠው የመማር ማስተማር እንቅስቃሴ ጥያቄው ከተነሳበት ከህዳር 16 ቀን 2017 ዓ.ም ጀምሮ ቀጥሏል ብሏል። መስፍን አራጌ ዘገባውን ያሰማናል።
በአፋር ብሔራዊ ክልል ሀሪረሱ ዞን ደዌ ወረዳ የደሞዝና የጥቅማ ጥቅም ጥያቄ አለን ያሉ መምህራን ከታህሳስ 16 ቀን 2017 ዓ.ም ጀምሮ የስራ ማቆም አድማ ማድረጋቸውን ለአሜሪካ ድምጽ አስተያየታቸውን የሰጡ መምህራንና የወረዳው መምህራን ማህበር ገልጸዋል። በደዌ ወረዳ ከ8 ዓመት በላይ በአንደኛ ደረጃ መምህርነት ማገልገላቸውን የጠቀሱና ስማቸው እንዳይገለጽ ድምጻቸውም እንዲቀየር የጠየቁ አስተያየት ሰጪ ወረዳው የመምህራንን ጥቅማ ጥቅም አላስከበረም፣ ደሞዛችንን በወቅቱ አለማግኘታችን አሁን ካለው የኑሮ ድነት ጋር ተደማምሮ ለከፋ ችግር ዳርጎናል ብለዋል።
ሚኒስትሪ ኢንቴክስልን ነበር የትክክልን በአዲስ የተጀመረ ነበር አሁን ከፈታ ነው ቢያንስ 7 ወር 8 ወር ሞላ ነው የዚህ ክፍያ እስካሁን አልተከፈለልንም። በዱቤ ነው የፈታ ነው ያለው የ2015ን ትተናል በቃ በዛው ቀረ። ያንን ሰላም ሰልፍ አልወጣንም፣ ትምህርት ሰላም አላቆምንም፣ ምንም አላልንም፣ ዝም ብለን ነው የቀረ ነው። ድጋሚ ደግሞ አሁን 2017 ላይ ይሄ እስካሁን ቆይተናል የ2 ወር ደግሞ ዘሮሰንም
የስራ ማቆም አድማ የተደረገው በ18 መደበኛና ለጊዜው ቁጥራቸው በውል ባልታወቁ አማራጭ ትምህርት ቤቶች ላይ መሆኑን የወረዳው መምህራን ማህበር ሊቀመንበር ከማል ሰይድ ለቪኦኤ ገልጸዋል።
ከ2015 ጀምሮ እስከ 2016 የሁለቱ ዓመት የሚኒስትሪ ፈታኝ መምህራኖች አበል አልተከፈላቸውም። በነገራችን ላይ አብረው የፈቱን ፖሊሶች ተከፍሏል። ይቀጥል ደግሞ በ2016 ህዳር ላይ 21 መምህር፣ ጥቅምት ላይ ደግሞ 4 መምህራኖች አዲስ ተቀጥረው ነበረ። ተቀጥረው አንድ ወር ሰርተዋል። የኋላ የአንድ ወር ክፍያ እስከሚጸርቅላቸው ድረስ ወደ ስራ ቦታ ተመድበው ገብተዋል። ከዛ ጸርቆ ሲመጣ ወደ ኋላ ያለችውን የአንድ ወር ክፍያ የ25 መምህር አልተከፈላቸው። እንደገና የ2016 አሁንም የመደብ ለውጥ ከመስከረም ጀምሮ የ8 ወር የደረጃ እናርከን ግንቦት አካባቢ ላይ ጸደቀ። ከዛ ያሉት የ4 ወር የኋላ ክፍያዎች አልተመለሱ። ያው ጥቅምት ደሞዝ ጋራ ይህን የኋላ ክፍያ እንዲከፍሉልን የሚል እኛም በደብዳቤ አስደግፈን ጠየቅ፣ ይሰጣችኋል ተባለ። አሁን ያው የጥቅምት ደሞዝም የለም። እነዚህ እንዲመለሱ እርግጥ ያው የመምህራኖችን ቅሬታ ይዘን እኛም ከሚመለከተው ጋር ብዙ ውይይት አድርገናል። ብዙ ቃልም ተገብቶልናል። ነገር ግን በቃሉ መሰረት ሊሆን አልቻለም።
8 ቤተሰብ እንደሚያስተዳደሩ የሚናገሩትና ስማቸውን በደህንነት ስጋት እንዳንገልጽ ያሳሰቡ አንድ መምህር በከፍተኛው የኑሮ ውድነት ላይ ደሞዛቸውን በወቅቱ አለማግኘታቸው ለእንግልት እንደዳረጋቸው አስረድተዋል።
መምህር ያው ሌላ በል የለውም። የመምህሩ ጥቅምና ጥቅም ምንድነው? ራያ እድገት አለ፣ መደብ ለውጥ አለ። ይሄ አሁን 6 ወር ያልወሰደ ያለ ራያ እድገትና መደብ ለውጥ ስራ ለምን ቆሙ የሚባል ነገር ሌላ በደዌ ወረዳ አንድ ትምህርት ቤት ላይ ትምህርት የተጀመረበት ሌላ ዝግ ነው ማለት ነው።
የወረዳው ትምህርት ጽህፈት ቤት ኃላፊ መሐመድ ቦርኮድን በስልክ ብናገኛቸውም አስተያየት ለመስጠት ፍላጎት እንደሌላቸው ተናግረዋል። የአፋር ክልል መንግስት ኮሚኒኬሽን ቢሮ ኃላፊ መሐመድ አሊ ማምሻው ለአሜሪካ ድምጽ በስልክ በሰጡት አስተያየት በወረዳው ያጋጠመው መለስተኛ የደሞዝ መዘግየት እንጂ መቋረጥ አይደለም ብለዋል።
በአፋር ክልል ሀርቤስ ዞን ደቡብ ወረዳ ላይ የደሞዝ መዘግየት ነው እንጂ ደሞዝ የቀረበበት መምህርም ወይም መምህራንም የለም። እንደ ሀገር የነበርንበትን ሁኔታ እንደሚታወቀው ነው። አንዳንዴ ደሞዝ ይዘጋያል እንጂ ቀርቶባቸው ባይ ጥቅማጥቅም ቀርቶባቸው አይደለም። ችግሮች ሊኖሩ ይችላሉ። ችግሮቹ ግን ለሚኖሩ ሳይሆን ወዲያውኑ መፍትሄ ሰጥቶ የመማር ማስተማር ሂደት እንዲቀጥል ለማድረግ ስራ የክልሉ መንግስት በትኩረት እየሰራበት ነው ያለው።
የመምህራኑን ጥያቄ ምላሽ ለመስጠት የክልሉ መንግስት ጥረት እንደሚያደርግ አያይዘው ገልጸዋል። አቶ መሐመድ
ቅሬታ አቅራቢዎች ያቀረቡትን ጥያቄ የክልሉ መንግስት ከወረዳ አመራር ጋር በመሆን ችግሮቹ ከምን እንደሆኑና ይህንን ችግር ዳግም እንዳይከሰት ችግሮች ምንድን ናቸው? እንዴት ነው የተከሰቱት? በምንድን ነው? ስለዚህ ቀጣይ ምንድን ነው ሶሉሽን ሊሆን የሚችለው በሚል የወረዳ አመራሮች ከመምህራኖቹ ጋር ውይይት አድርገው በእነሱ ደረጃ የሚፈቱ ጉዳዮችን በዛ ደረጃ እንዲፈቱ ተደርጓል። በክልል መንግስት በኩል ደግሞ ሊታይ የሚገቡ ነገሮች ካሉ በዛ ልክ ትኩረት እንዲያገኝና ወዲያውኑ መፍትሄ ተሰጥቶበት የመማር ማስተማር ሂደት እንዲቀጥል የተደረገበት ሁኔታ አለ።
የመምህራኑ የስራ ማቆም አድማም በወረዳው ካሉ አመራሮች ጋር ውይይት ከተደረገ በኋላ መፍትሄ ስለተቀመጠለት የመማር ማስተማር ሂደቱ ከትናንት በስቲያ ጀምሮ መቀጠሉን አቶ መሐመድ ይናገራሉ።
በደዌ መምህራኖች ትንሽ ደሞዛቸው ስለዘገይባቸው የመማር ማስተማር ሂደት የማስተጓጎል ነገር ነው እንጂ የነበረው ቶታሊ ሙሉ በሙሉ መቋም ሳይሆን ትንሽ የመዘጋየቱ ምክንያት ለማወቅም ሊሆን ይችላል። ሆኖም ግን መማር ማስተማር ሂደት ደሞዝ በመዘጋየቱ ሊቆም አይገባም።
ይሁን እንጂ የቢሮ ኃላፊውን ካነጋገርን በኋላ ወደ ደዌ ወረዳ ደውለን ያገኘናቸው አንድ የወረዳው ነዋሪ ዛሬ ድረስ ትምህርት አልተጀመረም ብለዋል።
ዛሬ ዳር 18 ደዌ ወረዳ ላይ ትምህርት አልተጀመረም።
የአፋር ክልል ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት ጸሐፊ መሐመድ ዳውድ የደዌውን የስራ ማቆም አድማ ጨምሮ በተለያዩ ጊዜያት በክልሉ የሚያጋጥሙ የደሞዝ መዘግየቶች ጉዳይ መረጃው እንዳላቸው ጠቁመው ችግሩን ልባት እንዲያገኝ ከክልሉ አመራሮች ጋር ውይይት ለማድረግ መዘጋጀታቸውን ገልጸዋል።
አንድ ሰው ሲሰራ የላቡ ዋጋ ማግኘት አለበት፣ ግዴታ ነው። መዘጋጀቱ የለበትም፣ የላቡ ዋጋ መክፈል አለበት። እነሱም ደግሞ መጠየቁ ግዴታ ነው። ይሄ ግን ምን እንደሆነ እስካሁን የተዘጋጀ ደሞዝ አለመክፈል ወይም ደግሞ ዘግይቶ ማድረሱ እነዚህ ያሉ ነገሮቹ እኛም አሁን መረጃ አለ በዚሁ እና ወደፊት ግን ይሄ ነገር እንዲተስተካከል እኛም የሚመለከተው ክፍል ጋር ደግሞ ተነጋግረን መፍትሄ የሚያገኝበት ሊበት የሚያገኝበት ሁኔታ እንፈልጋለን።
ስማቸውን እንዳንጠቅስ ያሳሰቡ አንድ መምህር የመምህሩ ጥያቄ ፖለቲካዊ አይደለም፣ ኢኮኖሚያዊ ነው። ጥያቄው ምላሽ ካገኘ ወደ ስራ እንመለሳለን ብለዋል።
እኛ ሌላ ፖለቲካዊ ነገር ሳይሆን እኛ አስተማሪ ነ ለህብረተሰብ ማስተማር ነው። ኢኮኖሚ ምክንያት ነው፣ በፖለቲካዊ ሳይሆን ማስተማር ጉዳይ ነው እኛ የሚመለከተው። ደሞዛችን ከተከፈለን ስራችንና ህክማትክን ካገኘም ስራችን እንከተላለን፣ እንሰራለን ለህብረተሰቡ።
ከመንግስት ሰራተኞች በዋናነት ከመምህራን ደሞዝ ክፍያ መዘግየት ጋር ተያይዘው በተለያዩ የኢትዮጵያ አካባቢዎች ጥያቄና ቅሬታ መቅረባቸውን አስመልክቶ ቪኦኤ በተለያዩ ጊዜያት መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። ቀጣዩ ዘገባም እንዲሁ የመምህራንን ጉዳይ ይመለከታል። በደቡብ ኢትዮጵያ ክልል ኮሬ ዞን ታስረው የነበሩ መምህራን መፈታታቸውን ይመለከታል። በደቡብ ኢትዮጵያ ክልል ኮሬ ዞን ሳርማሌ ወረዳ በእስር ላይ የነበሩና 66 ይሆናሉ የተባሉ መምህራን መፈታታቸውን የዞኑ መምህራን ማህበር ለአሜሪካ ድምፅ አስታውቋል። የአሜሪካ ድምፅ ያነጋገራቸው ከእስር የተለቀቁ መምህራን በእስር ላይ በነበሩበት ወቅት ድብደባ እንደተፈጸመባቸውና ሕክምና ተከልክለው እንደነበር ገልጸዋል። በኮሬ ዞን የሳርማሌ ወረዳ ፖሊስ አዛዥ ታሰሩ የተባሉ መምህራን ቁጥር በጣም አነስተኛ እንደነበር ገልጸው ሁሉም ከእስር ተለቀዋል ብለዋል። ድብደባ ተፈጸመ የተባለውም ከእውነት የራቀ ነው ብለዋል። ዮናታን ዘብዲዮስ ያቀርብልናል።
በኮሬ ዞን የመምህራን ማህበር ሊቀመንበር አቶ ተስፋዬ ጫባጮ ባለፈው ሳምንት ህዳር 11 ቀን 2017 ዓ.ም በወረዳው ፖሊስ ጣቢያ ታስረው የነበሩ 66 መምህራን በሁለት ዙር መለቀቃቸውን ዛሬ ለአሜሪካ ድምፅ በስልክ አስታውቀዋል።
ማአት ነበረ ቁጥር ስፍርም የሌለውን የያዙት ነው። ከዛ 66 አስቀርተው አሁን ያሉት እዛ አካባቢ ናቸው አሉና ባልም ሚስትም የታሰሩ ነበሩ። እንደገና የሚያጠባም የታሰሩት ነበሩ። እነሱም ለቀቁ። እየለቀቁ መጡና እስከ ትላንት ድረስ 22 ነበር የቀሩ። ከእነሱ ጋር ተይዞ ታስሮ ነበረ ልማት ሰራተኛ ነበር፣ እሱን የቀረው መምህሩ ሁሉም ተፈቷል።
ከእስር ከተፈቱ በኋላ የአሜሪካ ድምፅ ካነጋገራቸው መምህራን ውስጥ የጉምሬ አፋሶ አንደኛ ደረጃ ትምህርት ቤት መምህር ስማቸው ፈለቀ ይገኝበታል። መደብደባቸውን የገለጹት ስማቸው ፈለቀ በተያዙበት ወቅትም ሆነም በእስር ላይ ሳሉ በፖሊስ መደብደባቸውና ለአካላዊ ጉዳት መዳረጋቸውን ገልጿል።
እነኚህ ቀድሞ ወደ ውስጥ የገቡ መምህራኖችን አውጥተው ደብድበው ለአብነት ኑርልኝ ንጉሥ እና በላይ ደጎ የሚባል መምህራኖች ያው ከዛ አውጥተው እንደደበደቡ ነው። ከዛ በኋላ ያን መምህራኖችን በማውጣት ከደበደቡ መምህራኖች መካከል ኑርልኝ እስካሁን ደም እየሸና እንደሆነ ይታወቃል። እነኚህን ካስገቡ በኋላ ያንን የባህር ዛፍ ማገርን ይዞ በማምጣት ለአንዱ ጀርባውን በመምታት እና ለእኔ እግሩን በመምታት ግራ እግረን ነኝ የተመታሁት። በጣም ተጎተናል፣ ሕክምና ያስፈልጋል ብለን ስንጠይቅ አያስፈልግም በማለት በማስፈራራት ለስድስት ቀን የእስር ቤት ሰለባ አድርገዋሉ።
የዞኑ መምህራን ማህበር ሊቀመንበር አቶ ተስፋዬ ጫባጮው በተለይም 6 መምህራን ለከፍተኛ ጉዳት መጋለጣቸውን ተናግሯል።
ወዲያውኑ ከተፈቱት ተገርፎ ተመቶ ገፍቶ በየመሀል የተፈቱ ሴቶችም አሉ። አሁን ግን ወንዶች ናቸው የቆዩ እዛ ከተደበደቡት ወንዶች ናቸው የቆዩ።
በኮሬ ዞን የሰርማሌ ወረዳ ፖሊስ አዛዥ ሻምበል አስጨናቂ ጨብጠ መምህራኑ ታስሮ የነበሩት አመፅ በመቀስቀሳቸው ነው ሲሉ ተናግሯል።
አይኔ በዛ በገቡበት ሰዓት ላይ ወደ ኮንሶ ዞን ስብሰባ ነበረና ስብሰባ ላይ ሄጄ ያለ ነው አካባቢ ላይ የረበሹ። ከዛ በኋላ ትላንትና ከወረዳ ፊት አመራር ጋር ቁጭ ብዬ ተነጋግሬ በውጭ በኩል ሆኖ ጥያቄያቸውን በአግባቢነት ችግር ካለም ማቅረብ አለባቸው ብለን ተስማምተን በሙሉ መምህራን ውጭ ወጥቶ ውይይት ላይ ናቸው። ሰባቱ በዋስትና ነው ወጡት፣ 13ቱ ዝም ብሎ በምክር ነው የወጡት። አጠቃላይ ወጥቷል። አሁን ጣቢያው ባዶ ነው ያለው።
ሻምበል አስጨናቂ ሁሉም መምህራን መለቀቃቸውን አረጋግጠው በፖሊስ ተደብድበው ሕክምና ተከልክለዋል መባሉ ግን ሐሰት ነው ሲሉ አስተባብለዋል።
ውሸት ነው። ምንም የተደበደበ አንድም ነገር የለም። እኔ አረጋግጫለሁ። የተደበደበ የተጎዳ የተባለ ውሸት ነው። 66 የተባለ መምህራን ውሸት ነው። የታሰረው 7 መምህራን የመጀመሪያ 21 ገብቶ ነበረ። 21ን አጣርቶ አጠቃላይ ፖሊስ ለቆ 7 የተባሉትን ጊዜ ቀጠሮ ላይ ገብቶ ነበረ። የጊዜ ቀጠሮ ላይ የነበሩት ትላንትና በዋስትና በሙሉ ሙሉ በሙሉ ወጥቷል። ፖሊስ ደበደበ፣ ወንድ ፖሊሶች ሴቱን ደበደበ፣ ምን የሚሉት ሐሰተኛ ወሬ ነው። አንድም ነገር የለም። አካባቢ ሰላም ነው።
የደቡብ ኢትዮጵያ ክልል የመምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ በእስር ወቅት መምህራን ስለመደብደባቸው ማህበሩ መረጃ እንዳለው ጠቁመው በመምህራን ላይ የሰብአዊ መብት ጥሰት የፈጸሙ በተለይም የደበደቧቸው እስርና እንግልት ያደረሱባቸው የጸጥታ አባላት በሕግ እንዲጠየቁ ጥረት እንደሚያደርግም አመልክቷል። አቶ አማኑኤል ጳውሎስ የተቆረጠባቸው ደሞዛቸው በአስቸኳይ እንዲመለስ ማህበሩ ከዞኑና ከክልሉ መስተዳድር ኃላፊዎች ጋር እየተወያየ እንደሚገኝ አስታውቀዋል።
ድብደባ ያካሄዱ አካላት ያው መጠየቅ አለባቸው። ጭም መምህሩም አመራሩም መጠየቅ እንዳለበት ነው። ምክንያቱም ያለ አግባብ መምህርን ደብድቦ ወደ እስር ቤት መውሰድ ተገቢም አይደለም። የመብት ጥያቄ ነው የጠየቀው። ስለዚህ በቀጣይም ቢሆን አወያይተው በማስማማት ቃለ ጉባኤ ተይዞ ከተስማማ በኋላ ነው መቆረጥም ያለበት። ከዚያ ውጭ ግን በግድ 25% ይህን ያህል ብር መቆረጥ አለበት በሚል ከደሞዝ ላይ መቁረጥ ተገቢ እንዳልሆነ ይህንንም ደግሞ እኛም ከክልሉ ትምህርት ቢሮ ጋር አሁን ወደዛ ወደ ኮሬ ዞን እየሄድን ነው።
የኮሬ ዞን ትምህርት መምሪያ ኃላፊ አቶ ሰርቤ አሻገም የተደበደበም መምህር ስለመኖሩ አናውቅም ብሏል። አቶ ሰርቤ ታስረው የነበሩ መምህራን ሁሉም መፈታታቸውን ገልጸው በሁሉም ትምህርት ቤቶች የተቋረጠውን ትምህርት ለማስጀመርና ለማካካስ በሚቻልበት ሁኔታ ላይ ውይይት የተደረገ መሆኑን ለቪኦኤ ተናግሯል።
ወረዳው ተባባሪ አመራር ቁጭ ብሎ ተነጋግረው በስምምነት ላይ ደርሰው ነው ዛሬ እነሱም አሁን በየትምህርት ቤቱ ዛሬ ውይይት አለ። ምንድን ነው ለምንድን ነው እንደዚህ አይነት ባለፈ ከተስማማችሁ በኋላ ምንድን ነው ችግሩ የምለው ነገር መረጃ ለመውሰድ በሁሉም ትምህርት ቤት እና በክላስተር ደረጃ ውይይት እየተደረገ ነው ያለው እና በተለይ በዚህ በ2-3 ቀን ያልተማሩ ትምህርት አለ። እሱንም እንዲያካክሱ ለጋራ ስምምነት ላይ ለመድረስ ጣጫ ተቀምጠው ወደ ታች ወርደው ውይይት ላይ ናቸው።
መምህራን ታሰሩ የተባሉት ደሞዛቸው ያለፍቃዳቸው በመቆረጡም ትምህርት የማቆም አድማም በማድረጋቸው መሆኑን የተናገረው መምህር ስማቸው የተቆረጠብን ደሞዛችን እስካልተመለሰና የሰብአዊ መብት ጥሰት የፈጸሙብን የፖሊስ አባላት በሕግ ካልጠየቁም ወደ ማስተማር ስራ እንደማይመለሱ አስረድተዋል። በወረዳው በሚገኙ በ27ቱም ትምህርት ቤቶች ካለፈው ህዳር 9 ቀን 2017 ዓ.ም በሁሉም ትምህርት ቤቶች ትምህርት እንደተቋረጠ መሆኑንም አቶ ተስፋዬ አመልክተዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ከአሜሪካ ድምፅ ስርጭታችን እንደቀጠለ ነው። ቀጣዩም ዘገባ በመምህራን ጉዳይ ላይ ያቆየናል። የደቡብ ኢትዮጵያ መምህራን በተጓዳኝ ስራዎች ላይ እየተሰማሩ እንደሆነ ይመለከታል። በደሞዝ አለመከፈል መዘግየትና መቆረጥ የተነሳ ችግር ውስጥ መግባታቸውን ለአሜሪካ ድምፅ የተናገሩ መምህራን ኑሯቸውን ለመደጎም ጫማ መጥረግን ጨምሮ ከዘርፋቸው ውጪ በሆኑ ሌሎች ስራዎች ላይ እየተሰማሩ መሆኑን ለአሜሪካ ድምፅ ገልጸዋል። 3 አዳዲስ ክልሎች ካለፉት 2 ዓመታት ወዲህ ችግሮች እያጋጠሟቸው እንደሚገኙ ያረጋገጠው ትምህርት ሚኒስቴር በበኩሉ ችግሩ በበጀት እጥረት ምክንያት የተፈጠረ መሆኑን ለአሜሪካ ድምፅ አስታውቋል። የኢትዮጵያ መምህራን ማህበርም በደቡብ ምዕራብና በማዕከላዊ ኢትዮጵያ ክልሎች የሚገኙ መምህራን ችግር ላይ መሆናቸውን ጠቅሶ መፍትሄ ለመፈለግም ከክልሎቹ ኃላፊዎች ጋር መነጋገሩን አመልክተዋል። ገብረ ሚካኤል ገብረ መድን።
በአዳዲሶቹ የኢትዮጵያ ክልሎች ከደሞዝ አለመከፈል መዘግየትና መቆረጥ ጋር የተያያዙ ችግሮች ኑሯቸውን ፈታኝ እንዳደረጉት ለአሜሪካ ድምፅ አስተያየት የሰጡ መምህራን ተናግረዋል። በደቡብ ኢትዮጵያ ክልል በወላይታ ዞን ዳሞት ወይዴ ወረዳ ውስጥ በሚገኝ አንድ ትምህርት ቤት መምህር የሆኑት አቶ ዓለም ሰገድ ቴማ ችግሩ ለሁለት ዓመታት በመቀጠሉ የመምህራኑን የሥራ ሞራል መጉዳቱን ይገልጻሉ። የሚያስተምሩበት ወረዳ ለመምህራኑ አቤቱታ ተገቢ ምላሽ እንዳልሰጠም ይናገራሉ።
ተገቢ ስለሌለም አንዳንድ የወዳደቁ እቃዎች ሰርቪስ ይሰጡ የቆዩ መኪናዎችን በአራሽ ሽተን እስከምንከፍል ድረስ ይቆዩ የሚል ነው። የሐምሌ ወር ከ5% በስተቀር ሌላው አልተከፈለንም። 5% ማለት እንግዲህ አሁን የኔ ደሞዝ ለምሳሌ 12579 ነው። ከዚህ 5% ማለት ወደ 432 ብር ነው ይገባል። እንግዲህ በአካውንቶች ይገባ እኔ አሁን አወጣለሁ ግን 200 ብር ነው የማወጣው። እና ኤቲኤም ደግሞ ከ200 እና ከዛ በላይ ካልሆነ በስተቀር በርከት ያለ ገንዘብ ካልሆነ በስተቀር አወጣም። 95% ቀሪ ማለት ነው ከደሞዝ። እና እስከዚህ ድረስ ችግር የደረሰበት ሂደት አለ።
በዚህ ምክንያት ኑሯቸው የተቃወሰው መምህራን ህይወታቸውን ለመምራትና ቤተሰቦቻቸውን ለማስተዳደር የቤት ውስጥ የመገልገያ ቁሳቁስና ንብረቶች እስከ መሸጥ የደረሱ መምህራን መኖራቸውን አቶ ዓለም ሰገድ ይናገራሉ። መምህራኑ ኑሯቸውን ለመግፋት በአስቸጋሪ ሁኔታ ውስጥ ለማለፍ ተገደዋል ሲሉም ይገልጻሉ።
ደሞዝ በመስተጓጎሉ ምክንያት ኑሯችን ራሱ በጣም ምስቅልቅሉ ወጥቷል። ብዙ መምህራን ልጆቻቸውን ለማስተዳደር የልጆቻቸውን የትምህርት ክፍያ ለመክፈል እንደገና ተከራይቶም ያለ ኪራዩን ምኑን ካለቡ በወቅቱን ለመክፈል ስላልቻለ ወደ ገጠር የፈልሰው ብዙ መምህራን በአሁኑ ሰዓት የቤት ኪራይ አልቀመጥ ሲላቸው አሁን ከገጠር እየተመላለሱ ብዙ ርቀት ተመላልሶ የሚሰሩ መምህራን አሉ።
መምህራን ታውቃለህ እንደሱ አይነት ችግር ውስጥ የገቡ
ብዙ ናቸው። ኦሎሞስ ወደ 25 መምህራን የሚሆኑ ከወረዳችን ለምሳሌ ያህል በከፍተኛ ችግር ውስጥ ያሉ መክፈል ሲችሉ ባለመክፈላቸው ምክንያት ወደ ገጠር የፈለሱ ኦሎሞስ እንደ በትንሹ 25 መምህራን እንዳሉ በግልጽ ለእኛ ያሳወቁ አሉ። ከችግር አንጻር እንደውም አንድ መምህር ይገርማል እንግዲህ ገመድ ገምዶ መሸጥ ማለት በጣም ከፍተኛ ገመድ ገምዶ በየገበያው ወስዶ የሚሸጥ መምህር አለ ከችግር አንጻር። እንደገና ደግሞ ትንሽ ሙያ ያላቸው እነዚህ ሞልድ አልጋዎችን ምኖችን እየሰሩ የሚሸጡ አሉ። እንደውም እሱ እየተሻለ ነው። ሌላው ደግሞ ይገርማል ይባስ ብሎ ቤት የሚገለገልበትን አልጋ የሚገለገልበትን የራሱን የቤት እቃ በሙሉ የሚያየውን ቴሌቪዥን በሙሉ አውጥቶ ይሸጡ። በአሁኑ ሰዓት በእውነቱ በቅርብ ጊዜ እንደው ሳምንት ባልሞላ ቴሌቪዥን አውጥቶ ይሸጡ መምህራን አሉ። ራሱ
ከደሞዝ ጋር ተያይዞ የሚታየው ከባድ ችግር የጀመረው ከአራት ዓመታት በፊት እንደሆነ ለቪኦኤ ያስረዱት የደቡብ ኢትዮጵያ መምህራን ማህበር ፕሬዚደንት አቶ አማኑኤል ጳውሎስ በተለይም ከሶስት ዓመት ወዲህ ሁኔታው እየተባባሰ በመምጣቱ መምህራኑ ከዘርፋቸው ውጪ በሌሎች ስራዎች ላይ ለመሰማራት መገደዳቸውን ይናገራሉ።
አንዳንድ መምህራን በሚዲያ መግለጽ ባልፈልጋቸው ስራዎችን እየሰሩ በግላቸው እየሰሩ ልጆቻቸውን ቤታቸውን እንትን ለማለት አንዳንዶችም ስራቸውን እየለቀቁ ሌላ ቦታ የሚሄዱበት ሁኔታ ነው እና መምህር ደሞዝ በአግባቡ ባለመከፈሉ ምክንያት የመምህር እኔ በአካል ያገኘሁት ገጠር በፊት ወደ መምህርነት ሙያም ስገባ ሊስትሮ እየጠረኩ ነው ሙያውን የተማርኩት። አሁን ደሞዝ ማግኘት ባለመቻሌ ከተማሪዎቼ ተደብቄ ሊስትሮ እየጠረኩ ነው ልጆችን ማስተዳደረው። ደሞዝም በቂ ስላልሆነ በወቅቱም ስለማይከፈል የቀን ስራ የሚሰሩ አሉ፣ ባጃጅ የሚያሽከረክሩ አሉ። እንደገናም በሞተር ሳይክል ከሰዎች ተከራይተው ስራ የሚሰሩ አሉ። አንዳንዱም እርሻ ስራም ከብት እርባታ ውስጥ የሚገቡ አሉ። ታች ያለው በተለይ ወረዳ ላለው መዋቅር ጋር ነው አብዛኛው ችግር ያለው። በተራበ አንጀት ወደ ትምህርት ቤት የሄደ አስተማሪ ለትውልዱ ምንድን ነው የሚያስተላልፈው? እና በጣም ከባድ ነው። ስለዚህ የክልልም የፌዴራልም መንግስት ይህን ጉዳይ ትኩረት ሰጥቶ አጽንኦት ሰጥቶ መስራት አለበት እላለሁ።
ይኸው የመምህራን ደሞዝ ችግር በአብዛኛው የሚታየው በአዲሶቹ ክልሎች ማለትም በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ መሆኑን የኢትዮጵያ መምህራን ማህበር አስታውቋል። የማህበሩ ፕሬዚደንት ዶክተር ዮሐንስ በንቲ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ችግሩ በትምህርት ላይ ተጽዕኖ እንደሚፈጥር ያሰምሩበታል።
ቀድሞ ነገር መምህራን የሚያገኙት ገቢ በየወሩ የምትወጣው ያቺ ነገር ተፈርማ የምትወጣ ናት እና እሱ ደግሞ ከወቅቱ ገበያ ሁኔታ ጋር እየተዳከመ ነው። እነዚህ መምህራን ልጆች አላቸው፣ ቤተሰብ አላቸው፣ ያስተምራሉ፣ ሕክምና አለ፣ ምን አለ እና የተለያዩ ወጪዎች አሉ እና ያቺ በጊዜ የማትመጣ ከሆነ ችግሩ በጣም ከፍላል ማለት ነው እና ይሄ ደግሞ መምህር በተረጋጋ ሁኔታ አእምሮ እየተረበሸ እየተራበ ክስሎቹ ሰዎች እያሰበ ያንን ደግሞ ማድረግ እያልቻችል ሲቀር ክላስ ውስጥ ገብቶ ትምህርት ይሰጣል ማለት አይቻልም። ትምህርት ጥራት እናመጣለን እንደዚህ ተብሎ ህዝባዊ ጥያቄ ሆኖ እየተሰራ ያለው ንድፈ ሀሳብ ሆኖ ይቀራል፣ ተግባራዊ አይሆንም ማለት ነው እና ችግሩ አብረን ዘልቃል።
ትምህርት ሚኒስቴር በሶስቱም ክልሎች ከደሞዝ አለመከፈል መዘግየትና መቆረጥ ጋር የተያያዙ ችግሮች እንደሚታዩ አምነው በተለይም ካለፉት ሁለት ዓመታት ወዲህ ሁኔታው እየከፋ መሄዱን አስታውቋል። በሚኒስቴር መስሪያ ቤቱ የመምህራንና ትምህርት አመራር ልማትና አስተዳደር ዴስክ ኃላፊ አሰግድ ምሬሳ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የችግሩ መንስኤ ከበጀት ጋር የተያያዘ መሆኑን ጠቅሰዋል።
የትምህርት ጉባኤዎች ላይ ጉዳዩ ተነስቶ ሁሉም ያምናል።
ችግር ያለባቸው ክልሎችም ቢሆኑ ያምናሉ። በጉባኤው ላይ የሚነሱ ሀሳቦች የበጀት እጥረት አለብን፣ ስለዚህ ያጣጣምን ከፍላለን፣ እናሻሽላለን፣ እናስተካክላለን የሚሉ ሀሳቦች ናቸው የሚሰጡት። በአንድም በሌላም አሁን በፊት ላይ ወደ 4 ወር የነበረው ወደ 3 ወር፣ ከ3 ወር ወደ 2 ወር ዝቅ የማድረግ ክልሎች ኮሚትመንቱን እየወሰዱ ነው ያሉት። መሻሻሎች አሉ። እንዳውም እስከ 2017 ድረስ የተወሰነ ባላንሱን እናመጣለን የሚልም ነበረ የነበረው ኮሚትመንት እና ዞሮ ግን የሚያነሱት የበጀት እጥረት አለብን ነው።
የሀገር አቀፍ መምህራን ማህበር ፕሬዚደንቱ ዶክተር ዮሐንስ በንቲ በበኩላቸው የችግሩ መንስኤ የደሞዝ በጀትን ለሌላ ዓላማ ከመዋል ጋር የተያያዘ ነው በማለት ገልጸዋል።
ችግሩን እንግዲህ ከኋላ የመጣ ነው ነገር እየው ከመደበሪያ ክፍያ ጋር ከሂዳ ጋር ከምናምን ከኋላ ጀምሮ የመጣ እንዲህ እና ከመንግስት ሰራተኞች ደግሞ ያንን በጀት እንትን እያሉ እሱን ዕዳ የመክፈል ከዛ የመጣ ነገር ነው። ክልሉም በተለይ ደቡብ አካባቢ አደረጃጀት ጋር ተያይዞ ትኩረቱ የነበረው ያንን የህዝብ ጥያቄ ለመመለስ እንዲህ ስለሆነ ትኩረት ተደርጎ አልተሰራበትም። እንግዲህ ክልሎቹ የራሳቸውን አደረጃጀት ከፈጠሩ በኋላ ለማረም ለማስተካከል ጥረት እያደረጉ ናቸው። ይህን እናበረታታለን። ግን ደግሞ ይህ ነገር ካልተፈታ ትምህርት ላይ የሚያሳድረው ተጽዕኖ በጣም ከፍተኛ መታረም ያለበት ጉዳይ ነው።
የደቡብ ኢትዮጵያ መምህራን ማህበር ፕሬዚደንት አቶ አማኑኤልም የደሞዝ በጀት ለሌላ ዓላማ ይውላል ይላሉ።
ከፌዴራልም ከክልልም ወደታች የሚወርድ በጀት አለ። ያንም በጀት የቅድሚያ ለመምህሩ ለመንግስት ሰራተኛው ደሞዝ መክፈል ሲገባ ያን ባለማድረግ ለሌሎች ዓላማዎች በማዋል ነው ይመስለኛል። ከዚህ ጋር ተያይዞ ከፍተኛ የሆነ ቀድሞ የደቡብ ኢትዮጵያ ክልል ከመፍረሱ በፊት ትልልቅ ዞኖች ማዳበሪያ እንዳለባቸው ቅድም የተገለጹ ዞኖች ላይም ማዕከላዊ ኢትዮጵያ በተመሳሳይ ያን የማዳበሪያ ዕዳ ከፌዴራል መንግስት ከሚሰጠው በጀት ድጎማ እየተቀነሰ ዕዳው የሚከፈል ነው። እንዲሁም ከፍተኛ የሆነ ሁለት ክምችትም እንዳለ ነው። የፌዴራል መንግስት ግን ምን አለ የማዳበሪያ ዕዳ ምክንያት እንዳይሆን የፌዴራል መንግስት ምህረት ቢያደርግ ተጨማሪ በጀት ቢጨምር፣ አዲስ ክልል ነው ከፍተኛ የሆነ የበጀት እጥረት አለ። ከዚህ የተነሳ ደሞዝ መክፈል ከአቅማቸው በላይ ስለሆነ ነው እና የፌዴራሉ መንግስት ለምንድነው በዝምታ የሚያየው?
የኢትዮጵያ መምህራን ማህበር ጉዳዩን አስመልክቶ ከሚመለከታቸው አካላት ጋር እንደሚወያይ የገለጹት ዶክተር ዮሐንስ በንቲ ከክልሎቹ አመራሮች ችግሩን የመፍታት ፍላጎት እያየን ነው ብለዋል።
ማዕከላዊ ኢትዮጵያ አካባቢ ትምህርት ጉባኤ ነበር። የኛ ጉባኤ የኛ ምክር ቤት ስብሰባ ከመካሄዱ አንድ ሁለት ሳምንት እንደዚህ አካባቢ ቀደም ብሎ ማለት ነው የክልሉ ርዕሰ መስተዳድር በትምህርት ጉባኤ ላይ ተገኝተው ያደረጉት ያስተላለፉት መልእክት አለ። ፕሮጀክት አድፌንም ቢሆን በሶስት ወር ጊዜ ውስጥ ከችግር መውጣት አለብህ ብሎ በራሳቸው አንደበት የተናገሩት ነበረ። እኛም ስም ሰምተን ርዕሰ መስተዳድር ማመስግና የተጠናክሮ ውጤታማ እንዲሆን ተግባራዊ እንደሚያደርጉ ተስፋ አለን በሚል እኔም ኮሚኒኬት አድርጌ ያለው እሳቸው ጋር ተስፋ ሰጪ ነው ማለት ነው። የደቡብ ኢትዮጵያ ክልልም የፋይናንስ ቢሮ ኃላፊው ከሚመለከታቸው ሰዎች ጋር ተነጋግሮ የችግር መፍትሄ ማረም አለብን የሚል ተነሳስተው እየሰሩ እንደሆነ ነው የምናውቀው። እንግዲህ ተግባራዊነቱን አሁንም እንደጀመር ነው የምንከታተለ ነው የሚሆነው።
በክልሎቹ ገቢ በሚሰበስቡ ከተሞች አካባቢ እንዲህ አይነት ችግር እምብዛም አይስተዋልም የሚሉት አቶ አማኑኤል ችግሩ የከፋው በገጠር ወረዳዎች እንደሆነ ይገልጻሉ። መብታቸውን የሚጠይቁ መምህራን የክልሎቹ አመራሮች ልዩ ልዩ የመብት ጥሰቶች ይፈጽሙባቸዋል ሲሉም ወንጅለዋል። ከዛቻና ማስፈራራት በተጨማሪ እስከ ማሰር የደረሰ እርምጃም ይወሰድባቸዋል ይላሉ። በተጠቀሱት ክልሎች የመምህራንን ደሞዝ ካለመክፈል በተጨማሪ በኢትዮጵያ የመምህራን አስተዳደርና አያያዝ ላይ ልዩነት መኖሩንም አቶ አማኑኤል ይናገራሉ።
በሀገር ደረጃ ፍትሐዊ የሆነ የሀብት ክፍፍልም ያለ አይመስለንም። ምክንያቱም አዲስ አበባ ከተማ ላይ ለመምህራን የመኖሪያ ቤት ይሰጣል። ተጨማሪ የኑሮ ማቋቋሚያ ድጎማ ተብሎ በየወሩ 3,000 ብር ይሰጣቸዋል። ባስ ትራንስፖርት ተዘጋጅቶላቸዋል። ሌሎች ተጨማሪ ድጋፎች ይደረግላቸዋል። ኦሮሚያ ላይም አሁን በሚዲያ እንደምንከታተለው ለመምህራን የምገባ የአንድ ቀን ምሳ ለመማር ማስተማሩ በማሰብ የመምህራን ምገባ የተማሪዎች ምገባ እየተደረገ እንዳለ በሚዲያም እናያለን። ስለዚህ ደቡብ ላይም ሌሎች አካባቢ ውስጥ ያሉ መምህራንም ኢትዮጵያዊ ናቸው። እዛ የሚደረገው እዚህ ስለምን አይደረግም? በሁሉም ቦታ በእኩል አይነት መታየት አለበት።
የትምህርት ሚኒስቴር ባልደረባዋ ወይዘሮ አሰግድ ምሬሳ ይህን አስመልክተው በሰጡት ምላሽ ክልሎች አቅማቸው ሲፈቅድ ለመምህራን የሚያደርጉት ድጎማ አለ፣ ሌሎችም ይህን አዎንታዊ አሰራር ሊከተሉት ይገባል ብለዋል። ሆኖም በአጠቃላይ መምህራኑ ደሞዝ ባለማግኘታቸው እየተጋፈጡት ያለው ችግር የትምህርት ጥራትን ይጎዳል ይላሉ።
ደሞዝ የግልህ አይደለም፣ የኔ ደሞዝ የኔ አይደለም፣ የኔ ደሞዝ የልጆቼ ነው፣ የቤተሰቤ ነው። እና ደሞዜ ካልተሰጠኝ ልጆቼን ምንድን ነው የማኖራቸው? ላርባቸው ነው ማለት ነው። እና የኔ ልጆች እየተራቡ ቤተሰቦቼ እየተሰቃዩ እንደኔ ብትወስድ እንዴት ብለህ ነው ትምህርት ቤት ሄደህ ልታስተምር የምትችለው? መምህሩ ደሞዙ በወቅቱ የማይከፈለው ከሆነ በዚህ ጉዳይ ላይ ተያያዙ ነገሮች ላይ ቅሬታዎች ካሉ በአንድም በሌላም የመምህሩን የውስጥ ተነሳሽነት ይጎደዋል ማለት ነው። ይሄ ደግሞ መጨረሻው ሄዶ ሄዶ ማን ላይ ነው የሚወድቀው የሚለውን ስናይ በክፍል ውስጥ ያለው ተማሪዎች ህፃናት ጋር ተጽዕኖ አይኖረውም ብሎ መገመት አይቻልም። እና አጠቃላይ በክፍል ውስጥ ያለው የመማር ማስተማር ስርዓት ይጎዳል። ይሄ ደግሞ ለምንፈልገውን የተማሪዎች የመማር ውጤትና ብቃት ማምጣት አንችልም። ያለው ጉዳት በቀላል የሚታይ አይደለም ማለት ነው። እና መማር ማስተማሩ ይጎዳል፣ ተጎድቷልም ብለን ነው የምንገምተው።
መምህራንን የማስተዳደር ስልጣን የክልሎች ስለሆነ ትምህርት ሚኒስቴር ደሞዝ የማስከፈል ስልጣን የለውም የሚሉት ኃላፊዋ ወይዘሮ አሰግድ ተቋሙ ማድረግ የሚችለው በልዩ ልዩ መንገዶች ተጽዕኖ ለማሳደር መሞከር ነው ይላሉ።
መምህራን የማስተዳደር 100% ስልጣኑ ያለው ከክልሎች ጋር ነው። የትምህርት ሚኒስቴር መነሻ ደሞዞችን ከደረጃ እድገት ጋር የሚያያዙ ስትራቴጂዎችን፣ ፖሊሲዎችን የመቅረጽ ስራ ነው የሚሰራው ማለት ነው። እና ትምህርት ሚኒስቴር በቀጥታ እነዚህ ጉዳዮች የሚመለከታቸው መስራት ስልጣን የለንም ማለት ነው። እንደ ትምህርት ሚኒስቴር ግን መሄድ የሚገባንም ሄደናል። እስከ ማወያየት፣ ደብዳቤዎቹን እስከ መጻፍ፣ የተለያዩ መድረኮችን ፈጥረን በትልልቅ የትምህርት ጉባኤዎች ላይ ሲነሳ መፍትሄ እንዲያገኝ እና የክልሎችንም ኮሚትመንትም ሰምተን አፕሪሼትም አድርገን በእኛ ሌብል መኬድ የሚገባውን ሄደናል። በተሰጠን ስልጣንና ኃላፊነት መሰረት
ትምህርት ሚኒስቴር ጉዳዩ መፍትሄ እንዲያገኝ ለጠቅላይ ሚኒስትሩ አሊያም ለእንደራሴዎች ምክር ቤት ያሳውቅ እንደሆነ የተጠየቁት ወይዘሮ አሰግድ ኃላፊነቴ ስለማይፈቅድ በዚህ ጥያቄ ላይ አስተያየት አልሰጥም ብለዋል። የትምህርት ሚኒስትሩንና ምክትሎቻቸውን ስለ ጉዳዩ ለመጠየቅ ያደረግነው ጥረትም አልተሳካም። ሆኖም የአሜሪካ ድምፅ የትምህርት ሚኒስቴር ግንቦት 9 ቀን 2016 ዓ.ም ለደቡብ ምዕራብ ኢትዮጵያ ክልል የጻፈውን ደብዳቤ ተመልክቷል። በመስሪያ ቤቱ ሚኒስትር ዴኤታ አማካኝነት የተጻፈው ደብዳቤ የደቡብ ምዕራብ ኢትዮጵያ መምህራን የሚገጥማቸው የመልካም አስተዳደር ችግር እንዲፈታ በተደጋጋሚ መጠየቃቸውን ያብራራል። የመልካም አስተዳደር ጉድለት ተብለው ከተለዩት ችግሮች መካከልም ያለመምህራኑ ይሁንታ የደሞዝ መቆረጥ የሚል ይገኝባቸዋል። ክልሉ ለመምህራኑ ጥያቄ ምላሽ በመስጠት ችግሮቹን እንዲፈታም ትምህርት ሚኒስቴር በደብዳቤው አሳስበዋል። የበጀት እጥረት ገጥሟቸዋል በተባሉት ክልሎች ጉዳይ ላይ አስተያየት እንዲሰጥ በአሜሪካ ድምፅ የተጠየቀው የገንዘብ ሚኒስቴርም ከክልሎቹ ጋር ግንኙነት እንደሌለውና በጀታቸውን የማስተዳደር ስልጣን እንዳላቸው ገልጿል። የተቋሙ ቃል አቀባይ አቶ ግርማ ከበደ በአጭር የጽሑፍ መልእክት በሰጡት ምላሽ የገንዘብ ሚኒስቴር ሚና በፌዴሬሽን ምክር ቤት ቀመር ለክልሎች የተመደበውን በጀት ክልሎቹ በሚያቀርቡት ዓመታዊ የጥሬ ገንዘብ እቅድ መሰረት በየወሩ ማስተላለፍ ነው ብለዋል። አቶ ግርማ አክለውም ሚኒስቴር መስሪያ ቤቱ በክልሎች ያሉትን ሴክተር መስሪያ ቤቶችም ሆነ የክልል ሰራተኞችን ደሞዝ አይመለከትም በማለት ገልጿል። የትምህርት ሚኒስቴር ባልደረባዋ አሰግድ ምሬሳም የገንዘብ ሚኒስቴር የመምህራን የደሞዝ በጀትን በቀጥታ እንደሚያስተላልፍ እናውቃለን ይላሉ።
ከገንዘብ ሚኒስቴር ጋር በሀገር አቀፍ ደረጃ ከመምህራን ደሞዝ ተቆርጦ የቀረ በጀት አለመኖሩን ባለፈው ከመምህራን ማህበርም ጋር በነበረን ጉባኤ በተደረገው እንትን ለማየት ሞክረናል።
ክልሎች የበጀት እጥረት ሲገጥማቸው ምን ያደርጋሉ? ከላይ የተጠቀሱት ክልሎችስ ለገንዘብ ሚኒስቴር ያቀረቡት ጥያቄ አለ ወይ በሚል ለቀረበ ጥያቄ ግን የተቋሙ ኃላፊዎች ምላሽ አልሰጡም። በጉዳዩ ዙሪያ የገንዘብ ሚኒስቴር ከፍተኛ አመራሮችን አስተያየት ለማግኘት በአካል በመሄድና ስልክ በመደወል ያደረግነው ጥረትም አልተሳካም። በተመሳሳይ የበጀት እጥረት ገጥመዋቸዋል ከተባሉት ሶስቱም ክልሎች ምላሽ ለማግኘት ብንሞክርም አልተሳካልንም። የደቡብ ኢትዮጵያ ክልል የፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ስለ ጉዳዩ በስልክ ላቀረብንላቸው ጥያቄ ወረዳዎቹንና ዞኖቹን ጠይቋቸው ብለውናል። የማዕከላዊ ኢትዮጵያ ክልል የትምህርት ቢሮ ኃላፊ አንተነህ በፍቃዱ ደግሞ ስልካቸውን ስለማያነሱ አስተያየት አላገኘንም። ከደቡብ ምዕራብ ኢትዮጵያ ክልልም እንደዚሁ አስተያየት ለማግኘት ያደረግነው ጥረት አልተሳካም። በኢትዮጵያ ከቅድመ መደበኛ እስከ 12ኛ ክፍል የሚያስተምሩ 780,000 መምህራን እንዳሉ ታውቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አርማጮች ለምሽቱ ላዘጋጀነው የመጨረሻው ዘገባ እናልፋለን። የዋጋ ንረትን ለማስተካከል ያግዛል ስለተባለው አዲሱ የብሔራዊ ባንክ ረቂቅ አዋጅን ይቃኛል። የኢትዮጵያ መንግስት ከባንክ በሚበደረው የገንዘብ መጠንና የጊዜ ገደብ በሚመለከት ለሕዝብ ተወካዮች ምክር ቤት በቀረበው ረቂቅ አዋጅ ላይ ገደብ መቀመጡ በአገሪቱ የተከሰተውን የዋጋ ንረት ሊያረጋጋ ይችላል ሲሉ የንግድና ምጣኔ ሀብት ባለሙያዎች ተናግረዋል። በ2000 ዓ.ም. ተሻሽሎ እስካሁን በስራ ላይ ያለው የኢትዮጵያ ብሔራዊ ባንክ አዋጅ መንግስት በፈለገው መጠን ገንዘብ እንዲበደር የሚፈቅድ በመሆኑ ገንዘብ ያለ ገደብ ገበያ ላይ እንዲዘዋወርና የኑሮ ውድነት እንዲንር አስተዋጽኦ አድርጓል የሚሉት ባለሙያዎቹ፣ ሆኖም በሕዝብ ተወካዮች ምክር ቤት ውይይት እየተደረገበት የሚገኘው ረቂቅ አዋጅ መንግስት ከባንኩ በሚወስደው ብድር ላይ የመጠን ገደብ የሚያስቀምጥ አንቀጽ መካተቱ ተገቢ ነው ብለው ያምናሉ። አስማማው አየነው በዚህ ጉዳይ ላይ የምጣኔ ሀብት ባለሙያውን ዶክተር አብዱል መናን መሐመድንና ዶክተር ሰዋለ አባተን አነጋግሮ ተከታዩን አዘጋጅቷል።
ከአምስት ወራት በፊት በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው የኢትዮጵያ ብሔራዊ ባንክ ረቂቅ አዋጅ ላይ ምክር ቤቱ የሕዝብ አስተያየቶች እንዲሰጥበት እያደረገ ይገኛል። የአሜሪካ ድምፅ የተመለከተው 9 ክፍሎችና 56 አንቀጾች ያሉት ረቂቅ አዋጁ መንግሥት ከባንኩ በሚወስደው ብድር መጠን ላይ ገደብ አስቀምጧል። በዚህ ጉዳይ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ይህ ረቂቅ አዋጅ መንግሥት ከብሔራዊ ባንክ ያለ ገደብ እንዲበደር የሚፈቅደውንና ለ16 ዓመታት የተተገበረውን አዋጅ የሚቀይር ነው ይላሉም።
መንግሥት አለ፣ ማዕከላዊ ባንክ አለ። በሁለቱ መካከል የሚኖረው ግንኙነት በግልጽ መቀመጥ መቻል አለበት እና ኢትዮጵያ ዘመናዊ የብሔራዊ ባንክ ካቋቋመች በፈረንጆቹ በ1963 ጀምሮ የተቀመጡ ነገሮች አሉ። እንዳደገው አገር ነፃ የሆነ ብሔራዊ ባንክ ባይሆንም በተወሰነ ደረጃ እና እዛ ላይ አንደኛው የግንኙነታቸው መሰረት መንግስት ከአንድ ማዕከላዊ ባንክ ምን ያህል መበደር ይችላል የሚለው ጉዳይ አንድ በጣም ወሳኝ ነጥብ ነው። ከ2008 በፈረንጆች አቆጣጠር በፊት የነበሩት የኢትዮጵያ እንዳለ የብሔራዊ ባንክ አዋጆች ያው ተስተካክሏል፣ 1-3-4 ጊዜ ተስተካክሏል። እንዳለ መንግስት ምን ያህል መበደር ይችላል በሚለው ላይ ገደብ ያስቀምጣል። የ2008 ላይ ነው ሆን ተብሎ ገደቧ የተነሳቸው። መንግስት እንደፈለገ መበደር ማለት በሌላ ቋንቋ ብር ማተም ማለት ነው። እንደፈለገ ብር በማተም የፈለገ ደሞዝ መክፈል እንዲችል 2008 የወጣ አዋጅ ላይ ነው የተነሳው እና እንዳለ እስከ ኃይለ ሥላሴ የደርግንም አዋጅ ብታይ የኢህአዲግም የ94 የፈረንጆች አቆጣጠር ገደብ አለው። አሁን የተደረገው ወደ ድሮ ገደቡ መመለስ ነው።
በረቂቅ አዋጁ አንቀጽ 27 ላይ መንግስት ከብሔራዊ ባንክ ባልተገደበ የብድር አገልግሎት ወይም በኦቨር ድራፍት ማግኘት የሚችለው ገንዘብ ካለፉት 3 የበጀት ዓመታት አማካይ ዓመታዊ ጠቅላላ የመንግስት የአገር ውስጥ ገቢ ከ15% መብለጥ እንደሌለበት ተቀምጧል። በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ክፍል የፋይናንስና ኢንቨስትመንት መምህር የሆኑት ዶክተር ሰዋል አባተ አዋጁ የብሔራዊ ባንክን የሥልጣን ገደብ በደንብ አስምሮ የተነሳ መሆኑን ገልጸው ለመንግሥት ልጓም የሚያበጅ ነው ሲሉ ይገልጹታል።
የብሔራዊ ባንክ ዋና ተግባር በኢኮኖሚ ውስጥ ያለውን የዋጋ ንረት መቆጣጠር የሚያስችል ኢንስትሩመንቶችን እና የቁጥጥር ስርዓት መዘርጋት ከመሆኑ ጋር ተያይዞ አንዱና ዋናው በተደጋጋሚ እንዳልነው ለዚህ የዋጋ ንረት የራሱ የሆነ አስተዋጽኦ የነበረው የመንግስት ያልተገደበ የብድር ፍላጎትና የብድር መጠን ነበረ። ከዚህ ጋር ተያይዞ ወጥ በሆነ መንገድ ይሄን ለመግታት የሚያስችል ከዚህ በፊት የነበረው የብሔራዊ ባንክ መመስረቻ አዋጅ ወይም ደግሞ ሰነድ ብሔራዊ ባንክና መንግስት በሚያደርጉት ንግግር የሚወሰን እንደሆነ ነበር የሚያስቀምጠው እና አሁን እሱን ግልጽ በሆነ በማያሻማ መንገድ ከ15% ባልበለጠ ለአጭር ጊዜ የሚቆየ ኦቨርድራፍት ፋሲሊቲ መንግስት መበደር እንደሚችል፣ ይህም ብድርም በአመቱ ውስጥ ከፍሎ መጨረስ እንደሚችል እንዳለበት፣ በሚቀጥለው በጀት አመት ብድር እንኳ መበደር ቢፈልግ መንግስት ይህን ብድር ከፍሎ ካልጨረሰ ሌላ ብድር እንደማያገኝ በግልጽ ያስቀመጠ ከመሆኑ ጋር ተያይዞ ልዩ በሆኑ ሁኔታዎች ብቻ ድርቅ ሲኖር፣ የወረርሽኝ ሲኖር፣ የአስቸኳይ ጊዜ አዋጅ ሲኖር ብቻ ከዚህ ህግ ወጣ ሊል እንደሚችል ኤክሰፕሽን ያስቀመጠ ቢሆንም በዋናነት ግን ይህን መገደብ የቻለ ልጓም ያበጀ ሰነድ ነው እና ከፍተኛ የሆነ አዎንታዊ አስተዋጽኦ ያመጣል ብሎ መውሰድ ይቻላል።
ከብሔራዊ ባንክ መንግስት በሚወስደው ብድር ላይ ገደብ የሚያስቀምጡ ድንጋጌዎች ከአዋጅ ቁጥር 591/2000 እንዲወጡ ከተደረጉ በኋላ መንግስት በመቶ ቢሊዮኖች የሚቆጠር ብድር በመውሰድ ወደ ገበያው አስገብቷል የሚሉት ዶክተር አብዱል መናን ባለፉት 5 ዓመታት ብቻ እንኳን ከ400 ቢሊዮን ብር በላይ መበደሩን የብሔራዊ ባንክ መረጃ በመጥቀስ ለማሳየነት ያነሳሉ። ባለፉት 16 ዓመታት መንግስት ያለ ገደብ ከብሔራዊ ባንክ ብድር እንዲወስድ መፈቀዱም አሁን በአገሪቱ ላለው የዋጋ ንረት ዋነኛ ምክንያት ነው የሚሉት ዶክተር አብዱል መናን የዋጁ መሻሻልም ይህን ለማስተካከል እንደሚያግዝ ይናገራሉ።
ኢትዮጵያ ውስጥ ባለፈው 10 ዓመት የተመለከትነው የዋና ግሽበት ዋናው ምክንያት ብሔራዊ ባንክ ያለ ገደብ ለኢትዮጵያ መንግስት የሚሰጠው ብድር ነው። አሁን እዛ ላይ ገደብ ማበጀቱ ተገቢና አስፈላጊ ነው። 16-17 ያየ በታሪካችን አይተነው ማናቀው የዋጋ ግሽበት ነው። ይሄን ደግሞ ብዙ ህብረተሰብ ክፍል ያው ገቢ አይጨምርም ማለት አይደለም። ገቢ ይጨምራል በተወሰነ ደረጃ፣ ግን ኑሮ የሚጨምርበትና ገቢ የሚጨምርበት መጠኑ አብሮ ስለማይሄድ በይበልጥ ተቀጣሪውን፣ ጡረተኛውን፣ ድሃውን ሲበዛ ይጎዳ ሲሆን ጥቂት የሆነ የህብረተሰብ ክፍልን ምናልባት በምናባቸው አስበው የማያውቁ በይበልጥ ንብረት ያላቸው ንግድ ላይ የተሰማሩትን በምናባቸው አስበውት የማያውቁት ሀብት ላይ ነው ያደረጋቸው የዋጋ ግሽበት ብቻ የሚያመጣው። ይሄ ንብረት የሌለው ጉልበቱን ሸጦ የሚኖረው ጡረተኛውን፣ ድሃውን፣ በይበልጥ የከተማ ድሃውን በከፍተኛ ሁኔታ ኑሮውን ያደቀቀ የዋጋ ግሽበት ተከስቷል።
በኢትዮጵያ ብቻ ሳይሆን በሌሎች ሀገራትም መንግስታት እንደዚህ ያሉትን በቀላሉ የበጀት ጉድለትን በብድሮች የመሙላት ልምምዶችን በአንዴ ለመተው ይቸግራቸዋል የሚሉት ዶክተር አብዱል መናን ከዚህ አንጻር ማሻሻያው በዓለም አቀፍ አበዳሪ ተቋማት ግፊት የመጣ ነው ብለው ያምናሉ።
ብሔራዊ ባንክ ከራሱ ከውስጡ የመነጨ አይመስለኝም። ይሄ ገደብ የማበጀቱ ጉዳይ ከአይኤምኤፍ ጋር የያዝነው ድርድር አሁን የብድሩ ጉዳይ አንደኛው የተካተተው ይህም ጉዳይ የሚያካትት ይመስለኛል። ነጻ ብሔራዊ ባንክ መገንባት፣ መንግስት ከብሔራዊ ባንክ የሚኖረው ግንኙነት ላይ ገደብ ማበጀት አንደኛው የዚህ የብድሩ ጉዳይ ማበጀት የሚለውም ተካቷል እና ይህ አሁን አዲሱ አዋጅ ባለፈው በፈረንጆቹ ጁን ውስጥ ለካቢኔ ቀርቦ ለመንግስት ምክር ቤት ቀርቦ ጸድቆ ነው አሁን ወደ ፓርላማ አሁንም ራሱ በቅርቡ የተስማማ ነው። የአይኤምኤፍ ባለሙያዎች እንደሚያዩት ሁላ ይጠቅሳል አዋጁን እና እንደ አንድ ቅድመ ሁኔታም ስለተቀመጠ ነው እንጂ ከኢትዮጵያ መንግስት ከውስጡ ሊመነጭ ይችላል የሚል እምነት የለኝም። ለምን ማንም መንግስት በቀላሉ ከማዕከላዊ ባንክ ብር እያተመ መውሰድ ቀላሉ ዘዴ ነው። አሁን የኢትዮጵያ መንግስት ባለበት የገንዘብ ችግር በእርግጠኛ ነኝ እንደዚህ ላይ ነገደ ማበጀት በራሱ ላይ አይፈልግም፣ ግን በዓለም አቀፍ ገንዘብ ተቋም ተይዞ ነው እንደዚህ እንዲያደርግ የተገደደው።
ዶክተር ሰዋለ ግን በዚህ ሀሳብ አይስማሙም። መንግስት አስቀድሞ የዋጋ ንረትን ለመቆጣጠር የሚያስችሉ መመሪያዎችን ይፋ ሲያደርግ መቆየቱ በመጥቀስ ፍላጎቱ ከዓለም አቀፍ ተቋማት ይልቅ ከሀገሪቱ ፍላጎት የመነጨ ነው ብለው እንደሚያምኑ ይናገራሉ።
ባለፉት 2 ዓመታት አይተን ከሆነ አዲሱ የብሔራዊ ባንክ ገዢ ከመጡ በኋላ የዋጋ ንረትን ከመቆጣጠር አንጻር የወሰዷቸው የነበሩ እርምጃዎች ነበሩ። በዛም ላይ ኳንቲቲ በሆነ መንገድ የመንግስትን የብድር አቅም ፍላጎት ለመገደብ በዳይሬክቲቭ በመመሪያ ደረጃ አውጥተው ነበረ። ስለዚህ አፒታይቱን ታያለ ከብሔራዊ ባንክ መንግስትም ይሄ የብድር ፍላጎቱ ኢኮኖሚ ላይ ያሳደረውን ተጽዕኖ የተገነዘበው ይመስላል። ሶ ከውስጥ የመነጨ ነው ብሎ መውሰድ እና ቤኔፊት ኦፍ ዘ ዳውትን ለመንግስት መተው ለብሔራዊ ባንክ መተው ይሻላል።
ረቂቅ አዋጁን በዝርዝር አይቶ የውሳኔ ሀሳብ እንዲያቀርብ የተመራለት የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ህዳር 4 2017 ዓ.ም ባዘጋጀው የሕዝብ አስተያየት መስጫ መድረክ ላይ መንግስት በብድር ገደቡ ምክንያት የሚያጥፋቸው ፕሮጀክቶች በኢኮኖሚው ላይ አሉታዊ ተጽዕኖ ሊኖራቸው ይችላል የሚሉ ስጋቶች ተደምጠዋል። ዶክተር ሰዋለ እንደሚሉት ግን ስጋቶቹ ተገቢነት ቢኖራቸውም መንግስት ከብድር ይልቅ ማህበራዊ ልማቶችን የሚሰራባቸውን ግብርን ጨምሮ የገቢ አማራጮችን ማስፋት ይኖርበታል።
እኔ እንግዲህ አንድ መንግስት ለህዝቡ የሚሰጣቸውን ማህበራዊ አገልግሎቶች እና የልማት ስራዎች በዋናነት ይሰጣል ተብሎ የሚታሰበው ከሚሰበሰብ የታክስ ገቢ ነው። ይሄ አልሆን ሲል ደግሞ ከእርዳታ፣ ከተለያዩ የውጭ ሀገራት ብድሮች፣ በተመጠነ መንገድም ቢሆን ከሀገሪቱ ኢኮኖሚ በመበደር እነዚህን አገልግሎቶች ይሰጣል። በዋናነት በዘላቂነት ግን ይሄን አገልግሎት ለመስጠት የብሔራዊ ባንክን ብድር መሰረት አድርጎ መነሳት ግን ጤናማ ነው ተብሎ አይወሰድም። ምክንያቱም የዋጋ ንረትን በማባባስ ደረጃ በከፍተኛ ደረጃ አስተዋጽኦ ስለሚያደርግ እንዲህ አይነት ተግባራት ብዙ ጊዜ የተገደቡ ናቸው እና በዚህ ሌብል መገደቡ አስፈላጊ ነው። ግን መንግስት ሊሰራ የሚገባውን የመንግስታዊ ኃላፊነትና ስራዎች አግባብ ካላቸው ሶርሶች ወይም ደግሞ ምንጮች መጠቀም ይኖሩበታል። ስለዚህ በሌሎች መንገዶች ገቢን ማሳደግ ነው በዋናነት መተኮር ያለበት እና ገና የልማት ስራዎቹ ይቀዘቅዛሉ ተብሎ በዛ መንገድ ብድር መውሰድ አለበት ያልተገደበ የብድር አፕታይት እንዲኖሩ ማድረግ ተገቢ አይደለም እና የተወሰደው እርምጃ በብሔራዊ ባንክ እጅግ በጣም አስፈላጊና ወቅታዊ ነው። ነገር ግን ይሄን ኤክስኪውዝ ሊያቀርብ አይገባ መንግስት ወደፊትም ምናልባት እንዲህ አይነት ሰርቪሶች ሲቀንሱ ይሄ በመሆኑ ነው በሚል እንደ ኤክስኪውዝም ሊወሰድ አይገባም እና በዋናነት መንግስት ከዚህ ዘርፍ አይደለም ወይም ከዚህ ሶርስ አይደለም የልማት ስራዎችን መስራት የሚጠበቅበት።
ኢትዮጵያን የገጠማትን የውጭ ምንዛሬና የዕዳ ጫናን ጨምሮ ኢኮኖሚያዊ ችግሮችን ለማስተካከል የሚያግዙ ብድሮችን ለማግኘት ከዓለም አቀፍ አበዳሪ ተቋማት ጋር ድርድር ስታደርግ ቆይታለች። በቅርቡም ዓለም አቀፉ የገንዘብ ተቋም IMF 345 ሚሊዮን ዶላር የሚጠጋ የገንዘብ ድጋፍ ይፋ ማድረጉ ይታወሳል። ከገንዘብ ድጋፎቹ ባለፈ እንደዚህ አይነት የዋጅ ማሻሻያዎች ያጭር ጊዜ ጫና ቢኖራቸውም ኢኮኖሚን በዘላቂነት ለማሻሻል ፋይዳ አላቸው ይላሉ ዶክተር አብዱል መናን መሐመድ።
እንደበፊቱ ብር ያተመን የዋጋ ግሽበት ይቀጥል ወይስ የመንግስት ፕሮጀክቶች ይታጠፋሉ? ምንም ጥያቄ የለውም። ህብረተሰቡ ላይ የተወሰነ ጫና ይበረታል። ምንም ጥያቄ የለውም። እና የቱኛው ነው የሚሻለን? ሁሉንም በአንድ የማሳካት ስለማትችል ኢኮኖሚ መቀዛቀዝ እንደሚመጣ ይታወቀ ነው። እሱ ብቻ እንዳይመስልህ፣ ፕሮጀክቶች መታጠፍ ብቻ ሳይሆን ሰራተኛ መቀነስም ይመጣል። መንግስት ወጪው መቀነስ ስለሚኖርበት ይሄ የተወሰነ ዓመት የሚቀጥል ነው።
አዋጁን በተመለከተ ዝርዝር ማብራሪያዎችን ከብሔራዊ ባንክ ኃላፊዎች ለማግኘት ያደረገው ጥረት አልተሳካም። በረቂቅ አዋጁ ላይ የሚደረጉ ውይይቶች ሲጠናቀቁም ለሕዝብ ተወካዮች ምክር ቤት ለማስጸደቅ ይቀርባል ተብሎ ይጠበቃል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ክቡራትና ክቡራን፣ የቅዳሜ ምሽት ዝግጅታችን በዚሁ ተጠናቋል። አቀናባሪያችን ንጉሥ ታምሬ፣ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳችሁ ያመሸሁት እንግዲህ ወደ ነገ ምሽት በተለመደው ሰዓት ይጠብቃል።